ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ነሐሴ 30 ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐዬ ነን። ፕሮግራሙን ንጉሡ ታምሬ ይመራልናል።
አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ኤርትራ ገብተዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትሩ ወደ አሰብ እንደሄዱና ፕሬዝደንት ኢሳያስ እንደተቀበሏቸው በትዊተር ገልጸዋል። ኋላ ደግሞ ወደ አስመራ ተመለሱ። የኢትዮጵያ ጠቅላይ ሚኒስትር ወደ ምጽዋ እንደሄዱ የአሜሪካ ድምፅ ዘግቧል። ከብዙ ዓመታት በኋላ ምጽዋ ያረፈችው የኢትዮጵያ መርከብ የኤርትራን የማዕድን ምርቶችን ስትጭን ተመልክተዋል። ጠቅላይ ሚኒስትሩ በኤርትራ በኩል ያለፉት ቤጂንግ ከተደረገው የቻይና አፍሪካ ጉባኤ ሲመለሱ ነው። የሶማሊያ ፕሬዚደንት መሐመድ አብዱላሂ መሐመድም ከፕሬዚደንት ኢሳያስና ከጠቅላይ ሚኒስትር አብይ ጋር ለመነጋገር አስመራ ተገኝተዋል። በዚህ ጉዳይ ላይ ዘገባ ወደኋላ ይኖረናል፣ ሲደርስልን እናሰማለን።
አጣዳፊ ተቅማጥና ትውከት ወይም ደግሞ አተት በትግራይ ክልል ከሰኔ 2010 ዓ.ም ጀምሮ በወረርሽኝ መልክ ከተከሰተ በኋላ 1266 ሰዎች መታመማቸውና 10 ደግሞ መሞታቸውን የክልሉ የጤና ቢሮ አስታውቋል። ህመሙ ባለፈው ሳምንት በተለይ በክልሉ ማዕከላዊ ዞን አፈሮም ወረዳ በሚገኝ የጸበል ቦታ ብቻ በ400 ሰዎች ላይ መታየቱና 4 ሰዎች ሕይወታቸው እንዳለፈ ታውቋል። ሙልጌታ ጽባ ከመቀሌ ተከታዩን ዘገባ ልኳል።
የአጣዳፊ ተቅማጥና ትውከት ወይም ደግሞ አተት ህመም በትግራይ ክልል በሐምሌ ወር 2008 ዓ.ም ነበር ለመጀመሪያ ጊዜ በወረርሽኝ መልክ የታየው። ይህንን ህመም ለወራቶች ከቆየ በኋላ በ2009 ዓ.ም ዳግም ወረርሽኙ ተከስቶ ነበር። ለሶስተኛ ጊዜ ደግሞ ከሰኔ 11 2010 ዓ.ም ጀምሮ በትግራይ ክልል መታየቱን የክልሉ የጤና ቢሮ ምክትል ኃላፊ አቶ ተክላይ ወልደ ማርያም ተናግሯል።
ክሳብ ሕዚ 2266 ዝኸውን ክሳዕ ዞም ማዓንቲ
እስካሁን 1266 ሰዎች ታሟል። በሁሉም የክልሉ ዞኖች ነው የታየው። እስካሁንም 10 ሰዎች ህይወታቸውን አልፏል ነው ያሉት። የአተት መስፋፋት በመቀለ ከተማ የላቀ መሆኑን የተናገሩት አቶ ተክላይ እንዲሁም በትግራይ ማዕከላዊ ዞን ባህፈሮም ወረዳ ብቻም በአንድ የጸበል ቦታ 400 ሰዎች መታመማቸው፣ 4 ሰዎች ደግሞ ህይወታቸውን አለፉ ተናግሯል። አተት በንጽህና ጉድለት እንደሚመጣ የተናገሩት ምክትል ኃላፊው ህብረተሰብ በዚህ ጉዳይ ያለው ግንዛቤ ለውጥ ለማምጣት ያለውን ተነሳሽነትም በቂ አይደለም ብለዋል። በመቀለ ከተማ በልዩ የህሙማኑ ማከሚያ ማዕከል ያገኘሁት ሞጎስ ኃይሉ የተባለ ታካሚ የገንዳ ውሃ በመጠጣቱ መታመሙን ይገልጻል። በስራ ላይ ያለው ውሃ ጠማኝ። በዚህም ንጽህናውን የጠበቀ የቧንቧ ውሃ ስለሌለ የገንዳ ውሃ ጠጣሁ። ከዛም አመመኝ። ወደዚህም ጓደኞቼ ይዘውኝ መጥቷል ነው ያለው። አተት ለመከላከል ህብረተሰብ እንዲሁም ሌሎች የሚመለከታቸው አካላት አጋዥ ሊሆን ይገባል ያሉት ምክትል ቢሮ ኃላፊው ወረርሽኙ በትግራይ ክልል ካጋጠመ ከ2008 ዓ.ም ጀምሮ 6549 በህመሙ የተጠቁ ሲሆን 128 ሰዎችም በዚህ ህመም ህይወታቸውን አልፏል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም።
የብሩንዲ መንግስትና ተባባሪ ወጣቶች ቡድን አባላት ከባድ የሰብአዊ መብት ረገጣ ፈጽመዋል ሲል የተባበሩት መንግስታት ድርጅት የብሩንዲ መርማሪ ኮሚሽን ወነጀለ። ከተፈጸሙት የመብት ረገጣዎች አንዳንዶቹ በስብዕና ላይ የተፈጸሙ ወንጀሎች ደረጃ የሚመደቡ መሆናቸውንም ገልጿል። ሊሳ ሽላይን ለቪኦኤ ከጀኔቫ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታ ታቀርበዋለች።
የቡሩንዲ መርማሪ ኮሚሽን ባወጣው ባለ 250 ገጽ ሪፖርት ሰዎች ያለ ፍርድ ሂደት በዘፈቀደ እንደተገደሉ፣ እንደታሰሩ፣ በማሳደድም ደብዛቸው እንዲጠፋ መደረጉ፣ ሰቆቃና ወሲባዊ ጥቃት ወዘተ እንደተፈጸመ ነው የዘረዘረው። የኮሚሽኑ አባል ፍራንሷ ሄምሰን የደረሱት የሰብአዊ መብት ረገጣዎች በአሃዝ ደረጃ በትክክል ለመዘገብ አይቻልም፣ ስለምን የሚፈጸመው በአደባባይ ሳይሆን በድብቅ ስለሆነ ብለዋል።
We know that the form of executions has changed, so they're hiding the bodies.
ያገዳደሉ ሁኔታ እንደተቀየረ እናውቃለን። ገድለው አስከሬኑን ይደብቁታል። አንድ የምናውቀው ነገር በአሁኑ ጊዜ በፊት ከነበረ ቁጥር የበዛ ሰው ይጠፋል። ግን በእርግጠኝነት ሞተው እንደሆነ ማውቅ አንችልም። ብዙዎቹ ተገድለው ነው ብሎ ለማመን የሚያበቃን ምክንያት አለ።
በተባበሩት መንግስታት ድርጅቱ የቡሩንዲ መርማሪ ኮሚሽን ሪፖርት እንደተገለጸው ኢምቦ ናሩኩሬ የሚባሉት ወጣት ሚሊሺያዎች ያለምንም ተጠያቂነት በገዢው ፓርቲና በመንግስቱ ይሁንታና ቁጥጥር ህዝቡን ያዋክባሉ፣ ያስፈራራሉ። ባለፈው ግንቦት ወር የተካሄደው ህገ መንግስታዊ ውሳኔ ህዝብ ከሁለት አመታት በኋላ ለሚከናወነው ምርጫ የሚካሄደው ዘመቻ ህዝቡን የማሳደዱንና የማስፈራራቱን ተግባር እንዳፋፋመው የኮሚሽኑ ፕሬዚደንት ዶዶ ዲየን ተናግረዋል።
C'est pendant les processus électoraux que les violations des droits de l'homme sont les plus graves.
በምርጫ ዘመቻ ወቅት የሰብአዊ መብት ረገጣ ይባባሳል። በተለይ በዚህ ወቅት ዓለም አቀፉ ማህበረሰብ በአይነ ቁራኛ መከታተል አለበት። ሂደቱን መከታተልም ብቻ ሳይሆን ረገጣዎችን ለመከላከልም ጭምር ነው ብለዋል የኮሚሽኑ ሊቀመንበር። የቡሩንዲ መንግስት ለዚህ ሪፖርት ምላሽ አልሰጠም። በኮሚሽኑ ምርመራም ለመተባበር ፈቃደኛ አልነበረም። ባለፈው ሰኔ ወር በጄኔቫ የተባበሩት መንግስታት ድርጅት የቡሩንዲ አምባሳደር የቀደመውን የኮሚሽኑን ሪፖርት ባድላዊ ፖለቲካ ላይ የተመሰረተ የማሳሳት ዘመቻ ብለው ነቀፋ እንዳወረዱበት የሚዘነጋ አይደለም።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የማሊ ፕሬዝዳንት ኢብራሂም ቡባከር ኬይታ በያዝነው ሳምንት ሁለተኛ የስልጣን ጊዜያቸውን ለመጀመር ቃለ መሐላ በፈጸሙበት ወቅት በሀገሪቱ ሰሜንና ማዕከላዊ ክፍል ያለውን የጸጥታ መናጋት ለማርገብ እንደሚሰሩ ገልጸዋል። በእነዚህ አካባቢዎች ቀጣይ የሆነ እስላማዊ አመጽ ሲካሄድ ቆይቷል። ሰላምና ጸጥታ ከፍተኛ ትኩረት የሚሰጣቸው ነጥቦች እንደሆኑ ወስኛለሁ ሲሉ በመዲናይቱ ባማኮ በተደረገው የቃለ መሐላ ስነ ስርዓት ለተሰበሰቡ በብዙ መቶች ለሚቆጠሩ ደጋፊዎቻቸውና ዲፕሎማቶች አስታውቀዋል።
የዩናይትድ ስቴትስ ከፍተኛ ምክር ቤት አባል እንዲሆኑ በፕሬዝደንት ዶናልድ ትራምፕ የተሰየሙት ብሬት ካቫኖ እኔ ነጻ አመለካከት ያለኝ ዳኛ ነኝ፣ አጨቃጫቂ በሆኑ ጉዳዮች ላይ የሚወስደው ውሳኔ በፖለቲካ ወይም ሰዎች በሚያደርጉት ተጽዕኖ ላይ አይመሰረትም ብለዋል። ሽሞቱን ለማጽደቅ ወይም ላለማጽደቅ የህግ መምሪያ ምክር ቤት የፍርድ ኮሚቴ አባላት ላቀረቡላቸው ጥያቄ ዛሬ መመለስ ሲጀምሩ የአንድ ዳኛ ተቀዳሚ ጥራት ነጻ በሆነ መልኩ ፍርድ መስጠት ነው ብለዋል። በእያንዳንዱ ክስ የተሸነፈው ወገን ካቫኖ ፍትሃዊ የሆነ ፍርድ ሰጥቶኛል ብሎ እንዲያስብ ነው የሚፈልገው ብለዋል። የ53 ዓመት እድሜው ዳኛ 9 አባላት ባሉት ከፍተኛ ፍርድ ቤት ያለውን አንድ ክፍት ቦታ ለመሙላት ነው የቀረቡት።
የብሪታንያ አቃቢያነ ህግ ባለፈው መጋቢት ወር ላይ የቀድሞውን የሩሲያ ሰላይና ልጃቸውን ለመግደል የተደረገ ከተባለው ሙከራና ሴራ ጋር በተያያዘ በሁለት ሩሲያውያን ላይ ክስ መስርተዋል። ሰርጌይ ስክሪፖልና ልጃቸው ዩሊያ ሳልስበሪ በተባለችው የብሪታንያ ከተማ በሚገኝ የገበያ ማዕከል በነበረ ወንበር ላይ ራሳቸውን ስተው ነበር የተገኙት። መርማሪዎች ታዲያ ኖቪቾክ በተባለው በሶቪየት ህብረት በተሰራ የነርቭ ንጥረ ነገር መመረዛቸውን ገልጸዋል። አሌክሳንደር ፔትሮፍና ሩስላን ፖሺሮ የኬሚካል መሳሪያ አጠቃቀም ህግን በመጣስ ስክሪፖልንና ልጃቸውን እንዲሁም አንድ የተመረዘ የፖሊስ መኮንን ለመግደል ባደረጉት ሙከራ ለመክሰስ የሚያስችል በቂ ማስረጃ ተገኝቷል ሲሉ የክስ አገልግሎት የህጋዊ ክፍል ስራ አስኪያጅ ሱ ሄሚንግ አስታውቀዋል። ሩሲያ ዜጎቿን አሳልፋ ስለማትሰጥ ተከሳሾቹ እንዲላኩላት ብሪታንያ እንደማትጠይቅ ሄሚንግ አስረድተዋል። ነገር ግን ምናልባት ተከሳሾቹ ከሀገራቸው ከወጡ እንዲያዙ የአውሮፓ ህብረት አባላት ለሆኑ ሀገሮች የእስራት ማዘዣ ተላልፏል ብለዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የዋይት ሀውስ ቤተ መንግስትን በትርምስና በስራ አግባብ ጉድለት የታመሰ አድርጎ የሚያቀርበው መጽሐፍ ላይ እየወረዱበት ነው። የተሳሳቱ ወሬዎችን ለመከላከል ሲባል የመግጫ ህጎች መለወጥ አለባቸው የሚል ሀሳብ ዛሬ አቅርበዋል። አንድ ሰው በፈጠራ ወሬ ላይ የተመሰረተ መጽሐፍ ወይም ጽሑፍ አውጥቶ የአንድን ሰው ገጽታ በተቃራኒው አድርጎ ሲያቀርብና ዋጋ ሳይከፍልበት ሲቀር አያሳዝንም ሲሉ ትራምፕ በትዊተር አስተላልፈዋል። ፍርሃት ትራምፕ በዋይት ሀውስ በሚል ርዕስ ባብ ውድወርድ አዲስ መጽሐፍ አሳትመዋል። ከመጽሐፉ የተቀነጫጨቡ ትላንት የወጡ ክፍሎች ትራምፕ በዓለም ዙሪያ ስላለው ሁኔታ ያላቸው እውቀት በአደገኛ ደረጃ ዝቅተኛ መሆኑን ያሳያል። የዋይት ሀውስ ሰራተኞችም በውስጣዊ ቂም በቀል የተበከሉ ናቸው ይላል። የዋሽንግተን ፖስት ጋዜጠኛ ውድዋርድ እንደ አውሮፓ አቆጣጠር በ1974 ዓ.ም ሪቻርድ ኒክሰን ከፕሬዚዳንትነት ስልጣናቸው እንዲወርዱ አስተዋጽኦ ያደረገ እንደመሆኑ መጠን ለዲሞክራቶች እየሰራ ሳይሆን አይቀርም በማለት ሪፑብሊካዊ ፕሬዚዳንት ትራምፕ ነቅፈዋል።
በመጨረሻም ዜና ረፍት። በግርማዊ ቀዳማዊ ኃይለ ሥላሴ የተሾሙት የመጀመሪያው ባለ ዲግሪ የጠቅላይ ንጉሠ ነገሥቱ ፍርድ ቤት ፕሬዝደንት አፈ ንጉሥ ተሾመ ኃይለ ማርያም በተወለዱ በ91 ዓመታቸው ከዚህ ዓለም በሞት ተለይተዋል። አፈ ንጉሥ ተሾመ በመንዝና ግሻ አውራጃ ኤፍራታ ወረዳ ልዩ ስሙ ሳንስ ገብርኤል በተባለው ቦታ ከአባታቸው ከቀኛዝማች ኃይለ ማርያም ወልደ ገብርኤል ከእናታቸው ከወይዘሮ ማሚቴ ወይም ስፍራሽ ብዙ ገብረ ሥላሴ ታህሳስ 5 1919 ዓ.ም ተወለዱ። በቀዳማዊ ኃይለ ሥላሴ ዘመነ መንግሥት በዩናይትድ ስቴትስ የኢትዮጵያ አምባሳደር የነበሩት አፈ ንጉሥ ተሾመ ኃይለ ማርያም የሦስት ወንዶችና የአንዲት ሴት ልጅ አባት ሲሆኑ የሴት ልጃቸውን ልጅ በማየት አያትም ለመሆን በቅተዋል። ከቤተሰብና ከወዳጆቻቸው ባገኘነው መረጃ መሠረት ነዋሪነታቸው በቤተስታ ሜሪላንድ የነበረው የአፈ ንጉሥ ተሾመ ኃይለ ማርያም የቀብር ሥነ ሥርዓት ከነጎዲያ አርብ እዚሁ ዩናይትድ ስቴትስ ዋሽንግተን ዲሲ ውስጥ በሚገኘው ፎርት ሊንከን መካነ መቃብር ይፈጸማል። በሁዱ ራዲዮ መጽሔት ሰፋ ያለ ታሪካቸውን እናቀርባለን። ዜናው በዚሁ ይጠቃልላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ ይቀርባል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አስመራ ይገኛሉ። ሁለቱ አገሮች የሰላም ስምምነት ከተፈራረሙ ወዲህ ጠቅላይ ሚኒስትሩ ኤርትራን ሲጎበኙ ዛሬ ለመጀመሪያ ጊዜ ነው። ዶክተር አብይ የምጽዋ ወደብን መጎብኘታቸው ታውቋል። የአስመራው ዘጋቢያችን ብርሃነ በርሄ ተከታዩን ዘገባ አጠናቅሯል።
ጠቅላይ ሚኒስትር ዶክተር አብይ በቻይና ያደረጉትን የሥራ ጉብኝት ጨርሰው ዛሬ ጠዋት በቀጥታ አሰብ ሲገቡ ፕሬዝደንት ኢሳያስ አፈወርቂ ተቀብለዋቸዋል። ዶክተር አብይና ፕሬዝደንት ኢሳያስ አፈወርቂ በአሰብ ቆይታቸው የአሰብ ወደብና የነዳጅ ማጣሪያውን እንዲሁም የ72 ኪሎ ሜትር ርቀት ያለውን የኤርትራና ኢትዮጵያ ድንበር ተዘዋውረው ጎብኝተዋል። የአሰብ ወደብ እየታደሰና እየተስተካከለ እንደሆነና በቅርብ ጊዜም አገልግሎት እንደሚጀምር በወደቡ ኃላፊዎች መግለጫ ተሰጥቷቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ የአሰብ ቆይታቸውን አጠናቀው ግማሽ ቀን ላይ ወደ ምጽዋ ከተማ በመግባት በጨረታ አሸንፎ ከቢሻ የማዕድን ኩባንያ ጋር በተደረገው የሥራ ስምምነት መሰረት ዚንክ ለመጫን ዛሬ ጠዋት ምጽዋ ወደብ የገባቸውን መቀሌ ተብላ የምትጠራውን የኢትዮጵያ የጭነት መርከብ ተዘዋውረው ጎብኝተዋል። ጠቅላይ ሚኒስትር ዶክተር አብይ በምጽዋ ወደብ ለጋዜጠኞች በሰጡት አጭር ጋዜጣዊ መግለጫ የኢትዮጵያ የንግድ መርከብ ከ20 ዓመት በኋላ ለመጀመሪያ ጊዜ ስራዋን እንደጀመረች ከተናገሩ በኋላ የየብስ የባህርና የአየር ጉዞ ግንኙነቱን ለመጀመር መነሻ እንደሆነም ገልጠዋል።
የጀመርነው የሰላም ውይይት መሬት እየነካ ነው ማለት ነው። እንግዲህ እንደምታዩት ከ20 ዓመት በኋላ የኢትዮጵያ መቀሌ የምትሰኘው መርከብ ጉዞ ጀምራለች። አሰብ ጠዋት እንዳያችሁ ቦታ የተዘጋጀ ነው ያለው። ይህ ምጽዋ ወደብ ነው። ምጽዋ ወደብ ላይ ስራ ጀምረናል። አሁን በቅርቡ ላለመስ አካባቢ ያሉ የሚጠቃቀሉ መንገዶች ተክለን የመንገድ ኤርስ ትራንስፖርት ተጀመር። በሁሉ መንገድ በአየርም በመርከብም በምድርም ያሰብነው ሀሳብ እየተሳካ እንዳለ ማለት ነው። በጣም በከፍተኛ ተስፋ ለመቀበል እድል ሰጠ ማለት ነው። ይሄ ለዓለም ሁሉ ትልቅ ብስራት፣ ትልቅ ዜና ነው። እኛ ደግሞ ጉዳዩ እንደጀመሩ ሰዎችና እንደዚህ የሚከታተል ሰው የመጀመሪያዋን መርከብ ቦታ ስታወቅ ማየት ለእኛ ትልቅ ደስታ ማለት ነው። ለመላው የኢትዮጵያ ሕዝብ እንኳን ደስ አላችሁ። ይህ አዲስ ዓመት ቦታችን ይሆናል ማለት ነው። ፈልጎ አመሰግናለሁ።
የመቀሌ መርከብ ካፒቴን አቶ ተፈራ ካሳ በበኩላቸው ዛሬ ለመጀመሪያ ጊዜ በምጽዋ መደብ ስራ መጀመራቸው እንዳስደሰታቸው በመግለጽ ከቢሻ ማዕድን ካምፓኒ ጋር በቀጣይ እንደሚሰሩም ተናግረዋል። የኢፍድሪ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ፣ የኢፍድሪ ጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋ፣ ቀዳማዊት እመቤት እና ሌሎች የተለያዩ ጋዜጠኞችን የያዙ የልዑካን ቡድን በዶክተር አብይ ከተመራው የልዑካን ቡድን ውስጥ ይገኙበታል። ይህ በእንዲህ እንዳለ ዛሬ ምሽት ላይ የሶማሌው ፕሬዚዳንት መሐመድ ፋርማጆ አስመራ ገብተዋል። ፕሬዚዳንት ኢሳያስ አፈወርቅና ጠቅላይ ሚኒስትር ዶክተር አብይ አህመድ የሶማሊ ፕሬዚዳንት መሐመድ ፈርማጆን በአስመራ አየር ማረፊያ ተገኝተው ተቀብለዋቸዋል። በኤክስፖ አዳራሽ የተከፈተውን የ2018 የኤርትራ ፌስቲቫልም ጎብኝተዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃንን እናመሰግናለን። ወደ መጽሔት ትንታኔ ተሸጋግረናል። የኢትዮጵያ በጎ አድራጎት ድርጅቶችና ማህበራት ፎረም ከነገ ጀምሮ በክልል ዋና ከተሞችና በአዲስ አበባ የሚካሄዱ ውይይቶች ማዘጋጀቱን አስታወቀ። በማህበራትና በጎ አድራጎት ህጉ የድርጅቱን ተግባራት የሚያግዝና አስቻይ አካባቢን የሚፈጥር እንዲሆን ጥረት እንደሚያደርግ የፎረሙ ተወካዮች ተናገሩ። አሳሪ አንቀጾች እንዲሻሩ ትኩረት ይሰጣል ተብሏል። መለስካቸው አመሃ ዝርዝር አለው።
ዛሬ ረፋዱ ላይ የኢትዮጵያ በጎ አድራጎት ድርጅቶችና ማህበራት ፎረም በጠራው ጋዜጣዊ ጉባኤ አሰራጨው መግለጫ እንደሚያብራራው የውይይት መድረኮቹ በሁሉም የክልል ዋና ከተሞች ይዘጋጃሉ። በአዲስ አበባ ከተማ ከነገ ጳጉሜ 1 እስከ 2010 የሚቆይ የውይይት መድረክ በኢንተርኮንቲኔንታል ሆቴል ይጀመራል። በዚህ የውይይት መድረክ ቁጥራቸው ከ380 በላይ የሚሆኑ የመንግሥት መሥሪያ ቤት ተወካዮች፣ የሙያና በተለያዩ ዘርፎች የተደራጁ ማኅበራት፣ የሀገር በቀልና የውጭ መንግሥታዊ ያልሆኑ ድርጅቶችና የመገናኛ ብዙሃን ባለሙያዎች በሕግ መነሻ ሐሳብ ሰነዱ ላይ ምክክር እንደሚያደርጉ የጽሑፍ መግለጫ አብራራል። በፌዴራል ጠቅላይ አቃቢ ሕግ ስር በተቋቋመው የፍትሕና የሕግ ሥርዓት ማሻሻያ አማካሪ ምክር ቤት ተዘጋጅቶ ለውይይት በቀረበው የሕግ መነሻ ሐሳብ ሰነድ ላይ በተዘጋጀው መድረክ ላይ ፎረሙ ትኩረት የሚሰጣቸው ጉዳዮችን በተመለከተም አባላቱ ለጋዜጠኞች ተጨማሪ ማብራሪያ ሰጥተው ነበረ። ሶስና ይርጋ ከቪኤስኦ ኢትዮጵያ ዋናው ትኩረት ሊሆን የሚገባው የሕግ ዓላማ ነው ይላሉ። የአንቀጾች መሻሻል ወይንም መለወጥ መልካም ቢሆንም የሕግ ዓላማ አስቻይ፣ አጋዥ፣ ነጻነትን የሚያሰፋ መሆን ይኖርበታል ባይ ናቸው።
ሕጉ የሴሶን ሚና አጋዥ ሆኖ መነሻነቱ አጋዥነቱን ለመፍጠር መሆኑን እዛ ላይ በጣም ትኩረት ተሰጥቶ እንዲሰራ እንዲሆን እንፈልጋለን። ለብዙ ነገሮች መፍትሄ ብለን የምናስበው እሱ ነው። የተወሰኑ አንቀጾችን መቀየር ሳይሆን ራሱ የሕግሙ መንፈስ የሴሶ ሴክተርን ለዲሞክራሲ፣ ለልማት፣ ለሰዎች እኩልነት፣ ለሁሉም የኢንክሉዥን ኤሌመንት ብዙ አለው። ለዛ ኢኔብሊንግ ኢንቫይሮንመንት ከሆነ መነሻ ከሄድ ከተነሳ ብዙ ነገሮችን አድሬስ ያደርገዋል ብለን እናስባለን።
የኢትዮጵያ በጎ አድራጎቶች ድርጅትና ማህበራት ፎረምን በሕግ ውስጥ በአንቀጽ ደረጃ የሚያሳስቡት ብዙዎች እንዳሉም አባላቱ አስረድተዋል። በእነዚህ አንቀጾች ላይም ለውጥ እንዲደረግ ብርቱ ፍላጎት እንዳለ ያስታወሱት ደግሞ ከኔትወርክ ኦፍ ኢትዮጵያን ዊመን አሶሲሽን የፎረሙ አባል ሳባ ገብረ መድህን ናቸው። ትኩረት የሚሹ ናቸው ያሏቸውን አንቀጾች ነቅሰው አሳይተዋል።
በዋናነት ድርጅቶች ወይም ማህበራት በገቢ ምንጫቸው መለየታቸው አንዱ የሚያሳስበን ነገር ነው። ከውጭ በሚያመጡት ወይም ደግሞ ከሀገር ውስጥ በሚያመጡት ኢትዮጵያዊ ነዋሪ ዓለም አቀፍ ተብለው መጠራታቸው ያ አንዱ እስከዛሬ ድረስ ብዙ ይሄ ሴክተር ሲጠይቅ የነበረው ነገር ነው። ይሄም በ1090 በቁጥር ይገለጻል እንጂ ከቁጥሩ ባለፈ ድርጅቶች በዓላማቸውን ለማሳካት የመደራጀት መብታቸው ሊጠበቅ ይገባል የሚል ነው መሰረታዊው ክርክር። በሌላ በኩል ደግሞ የዚህ ተገልባጭ የሆነው ደግሞ ሌላው መልኩ ደግሞ ምንድን ነው? የሰብአዊ መብት ስራዎችን ለመስራት በሚያስገቡት ገቢ የተነሳ የሰብአዊ መብት ጥያቄ፣ የሴቶች መብት፣ የአካል ጉዳተኞች መብት፣ የግጭት አፈታት፣ የፍትህ ጉዳዮች ላይም በተመሳሳይ መልኩ የውጭ ፈንድ የሚያገኙ አካላት በዚህ ስራ ላይ እንዳይሰማሩ ሕጉ ያዛል። በዚህ የተነሳ እንግዲህ ሕጉ ከወጣ በኋላ ጥቂቶቻችን የውጭ ፈንድ ቀርቶብን ግን የግዴታ መብቱን መስራት ግዴታ ነው ብለን ያሰብን ጥቂቶች ድርጅቶች 5% የማይሞላው ድርጅት በኢትዮጵያዊ ማህበርነት ወይም በኢትዮጵያ በጎ አድራጎት ድርጅት ሆኖ የተመዘገብን ሳይሆን ሌሎች ደግሞ በኢትዮጵያ ነዋሪ ሆነው እንዲመዘገቡ ግዴታ ሆኖባቸዋል ማለት ነው።
አቶ ጌቱ ሙላቱ የፎረሙ አባልና ማቪብ ከተሰኘ ተቋም ሌላውን የስብሰባውን ፍላጎት ጎል አድርገው አሳይተዋል።
ሌላው የምንፈልገው ነገር ፍትሃዊ የሆነ ሁሉን ያካተተ ስንል እንግዲህ ማይኖሪቲ ራይትስን ጭምር ያካተተ ብዙ አይነት ናቸው። በተለያየ ምክንያት ማይኖሪቲ ግሩፕስ አሉ። ቁጥራቸው በጣም ትልቅ ቢሆንም ላርጀስት ማይኖሪቲ የሆኑ አካል ጉዳተኞች ናቸው። በሀገራችን ውስጥ የተለያየ ጉዳት ያለባቸው ማለት ነው። በሀገራችን ውስጥ 17.6% የሚሆነው የህዝቡ ክፍል አካል ጉዳተኛ ነው ይባላል በዓለም ባንክና በዓለም የጤና ድርጅት ስታቲስቲክስ መሰረት።
የፎረሙ ሰብሳቢ አቶ ነጋሽ ተክሉ ደግሞ በበኩላቸው በሲቪል ማህበረሰብ ድርጅቶች መካከልና በመንግስት መካከል የነበረውን ግንኙነት በማስታወስ አንድ እክል ነበረ ብለዋል።
መነሳት የሚገባቸው መካተት የሚገባቸው ህጉ ላይ ሁሉም እንዲካተቱ ተወያይተን ይሆናል አይሆንም የሚለው እስከ ሄሪንግ ፓርላማ እስኪጸድቅም ተሟግተን ልናስኬዳቸው ፍላጎት እንዳለን ነው። አንድ ሁለተኛው ለዚህ ሁሉ እንቅፋት የነበረው እኛና መንግስት በመተማመን አልነበርንም። የነበረው ህግ ሚስትራስት ነበረ። እኛን እንደሌላ የባዕድ ተልእኮ ያለን ወዘተ።
የፎረሙ አባልና የኢትዮጵያ የመብት ድርጅቶች ህብረት ዋና ስራ አስፈጻሚ አቶ መስዑድ ገበየው እንደሚሉት የዚህ ህግ መሻሻል በተጀመረው የለውጥ ሂደት የሚኖረውን አንድምታ ያሰምሩበት ይመስላል።
እንግዲህ ለባለፉት 3-4 ዓመታት በሀገራችን የነበረውን በተለይ የሰብአዊ መብትና የዲሞክራሲ ሁኔታ ሁላችንም የምንገነዘበው ነው። በእኛ እምነት ለነዚህ ሁሉ ችግሮች ትልቁ መነሻ ነው ብለን የምናስበው በዚህ በመብትና በዲሞክራሲ ገቨርናንስ ወይም በዲሞክራሲ አስተዳደርና በሰብአዊ መብቶች ላይ የሚሰሩ ድርጅቶች በዋናነት መዳከማቸው ነው። ለዚህም ዋናው የህጉ ላይ ያሉ ብዙ አሳሪ የሆኑ የማያሰሩ ሁኔታዎች ነበሩ። ስለዚህ አሁን መንግስት እያካሄደ ያለው ሪፎርም የበለጠ ውጤታማ መሆን እንዲችል ምናልባትም ይህ ህግ ደግሞ ትልቅ አስተዋጽኦ እንደሚኖረው ሁላችንም እምነት አለን።
አቶ ደሳለኝ ኃይሉ ሌላው የፎረሙ አባል ህጉ የሁሉንም ባለድርሻ ነኝ የሚል አካል ፍላጎትና ጥቅም ያካተተ እንዲሆን መደረግ ያለበትን ነበር ያስታወሱት።
በአብዛኛው ህጉ ወጥቶ አዋጁ ወጥቶ ተፈጻሚ ሲሆን ነው ኢትዮጵያ ውስጥ የምንጫጫውና የምንጮሆ። ግን መደረግ ያለበት ከመውጣቱ በፊት የእኛን ፍላጎት፣ የእኛን እምነት፣ የእኛን አመለካከት፣ አስተሳሰብ ባካተተ መልኩ ነው ወይ ህጉ አዋጁ እየረቀቀ ያለው እየተሰራ ያለው የሚለውን ያን ራሳቸው ገብቶበት ሀሳባቸውን በነጻነት በደንብ መግለጽ መቻል አለባቸው ማለት ነው።
አዋጅ ቁጥር 621 2001 ተብሎ የሚታወቀው የበጎ አድራጎት ድርጅቶችና ማህበራትን አሰራር የሚገዛው ህግ ከፍተኛ ሮሮ ከሚሰማባቸው የሀገሪቱ ህግጋት አንዱ እንደሆነ አይዘነጋም። ይህን ህግ ለማሻሻል በተዘጋጀው መነሻ ሰነድ ላይ የኢትዮጵያ በጎ አድራጎት ድርጅቶችና ማህበራት ፎረም ከነገ ጀምሮ በአዲስ አበባ የሚካሄደውን የምክክር መድረክ ጨምሮ መስከረም 3 እና 4 በክልል ዋና ከተሞች፣ መስከረም 7 እና 8 ደግሞ በደሴ፣ ጅማ፣ ቦንጋ ወይንም ሚዛን ተፈሪ የምክክር መድረኮችን እንደሚያዘጋጅ አስታውቀዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መልስካቸው አማሃል ለዘገባው እናመሰግናለን። አድማጮች፣ ወደ ቀጣይና የመጨረሻው የመጽሔት ርዕስ እንሸጋገራለን። በሥራ ማቆም አድማ ላይ የነበሩትና በኋላም ለእስር የተዳረጉት የኢትዮጵያ አየር ትራፊክ ተቆጣጣሪዎች ጥያቄ የደሞዝ ጭማሪና የሙያ ማረጋገጫ ዕውቅናን የሚጠይቁ የመብት ጥያቄዎች ናቸው ሲሉ በውጭ አገር የሚገኙ የቀድሞ ሠራተኞች ለአሜሪካ ድምፅ ገልጸዋል። ሠራተኞቹ አስተዳደራዊ በደል እንዲስተካከልላቸው በመጠየቅ ከ10 ዓመታት በላይ ማሳለፋቸውን የተናገሩት እነዚህ የቀድሞ ባልደረቦች አሁን ቢያንስ መሰማት እንችላለን በሚል ነበር ጥያቄያቸውን ያቀረቡት ለእስር ተዳረጉ እንጂ ብለዋል። ከታሰሩት ጋር በጋራ አድማ ላይ የነበሩት ሌሎች ሠራተኞች የይቅርታ ደብዳቤ ፈርመው ሥራ መጀመራቸው ታውቋል። የፌዴራል ፖሊስ ኮሚሽንና ሲቪል አቪዬሽን ባለሥልጣን የሰራተኞቹ ጥያቄ አቀራረብ ህግን የተከተለ አይደለም ማለታቸው ይታወሳል። ሲዮን ግርማ ዝርዝር ዘገባውን እንደሚከተለው አሰናድታለች።
ለረጅም ጊዜ ሲያነሱት የነበረው የደሞዝ ጭማሪ ጥያቄ በአንድ ወር ውስጥ ካልተመለሰ ስራቸውን በፈቃዳቸው ለመልቀቅ እንደሚገደዱ በደብዳቤ ገልጸው ባሉበት ቀን ስራቸውን አቋርጠው ከነበሩት 74 የኢትዮጵያ አየር ትራፊክ ተቆጣጣሪ ባለሙያዎች መካከል 9ኙ ከትላንት በስቲያ ጀምሮ በእስር ላይ ሲሆኑ 10 ቀደም ብለው 55ቱ ደግሞ ትላንት ከምሳ ሰዓት በፊት የይቅርታ ፊርማቸውን አኑረው ዛሬ ወደ ስራ መመለሳቸው ታውቋል። ለደህንነታቸው ስለሚሰጉ ስማቸውን መግለጽ ያልፈለጉ ወደ ስራ የተመለሱ የአየር ትራፊክ ተቆጣጣሪ ባለሙያዎች የይቅርታ ደብዳቤውን የፈረሙት ለታሰሩ ባልደረቦቻቸው ጥሩ ይሆናል፣ ጉዳያቸውም ያልቀላቸዋል ከሚል ሐሳብ በመነጨ እንደሆነ ለአሜሪካ ድምጽ ተናግረዋል። የኢትዮጵያ የፌዴራል ፖሊስ አድማውን አስተባብረዋል፣ በኢኮኖሚና በሀገሪቱ ገጽታ ላይ ጉዳት አድርሰዋል በሚል የጊዜ ቀጠሮ መዝገብ ክስ በቁጥጥር ስር የዋላቸውን 9 የአየር ትራፊክ ተቆጣጣሪ ሰራተኞች በእስር ላይ ያሉ የ7 ቀናት የምርመራ ጊዜ ቀጠሮ ትላንት ከፌዴራል የመጀመሪያ ደረጃ ፍርድ ቤት ተጠይቆባቸው በእስር ላይ ይገኛሉ። የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል እነዚህ ተጠርጣሪዎች አጠፉ ያሉት ጥፋት በእስር ሊያስቀጣ እንደሚችል ለአሜሪካ ድምጽ ገልጸዋል።
በህጉ እንደ ስደትና ጥመት ከስድስት ወር እስከ 3 ዓመት የሚያሳስር ወንጀል እንደሆነ ከመጀመሪያ ጀምሮ እናውቃለን።
የኢትዮጵያ ሲቪል አቪዬሽን በኢትዮጵያ በአጠቃላይ 150 የሚሆኑ የአየር ትራፊክ ተቆጣጣሪ ባለሙያዎች እንደሚኖሩ ከዚህ ቀደም ለአሜሪካ ድምጽ ገልጸው የነበረ ሲሆን በዛ ያለውን ቁጥር የሚይዙት በአዲስ አበባ፣ ሌሎቹ ደግሞ የአየር ማረፊያ ባላቸው ከተሞች ተበታትነው ይሰሩ እንደነበር ጠቁመዋል። አቶ ዳዊት ወርቁ በኢትዮጵያ ሲቪል አቪዬሽን ባለስልጣን መስሪያ ቤት ውስጥ የኤሮድሮም ረዳት ተቆጣጣሪ ሆኖ ለ4 ዓመታት መስራቱን ይናገራል። ካናዳ ይገኛል። መስሪያ ቤቱን ከለቀቀ 10 ዓመት እንደሆነው ገልጾ አሁን የተነሱት ጥያቄዎች ያንንም ነበሩ ይላል።
አሁን ከያዟቸው ልጆች መካከል አብረናቸው የነበርናቸው ልጆች ነን። ችግሩ የሁሉም የአየር ትራፊክ ተቆጣጣሪዎች ነው። በግድ ተነስተን የሆነ ነገር ካላደረግን በስተቀር መፍትሄ አይመጣም ብለን በተደጋጋሚ እያነሳን መገናኛና ትራንስፖርት ሚኒስትር ከነበሩት ጁነይዲ ሳዶ ጋር በተደጋጋሚ ቢሮቸው ድረስ እየሄድን እንነጋገር ነበር። ሚኒስትር ዴኤታው መስሪያ ቤቱ ድረስም መጥተው አነጋግረውን የዛን ጊዜ በቃ ችግር የለም መፍትሄ እንፈልጋለን የውሸት ነበረ ቃል የተገባልን ያ ነገር ቀርቶ ከዛ በኋላ የባለስልጣኑ መስሪያ ቤት በወታደር እንዲመራ ተደረገ። ኮሎኔሉ የዛን ጊዜ ነው ወደ ስልጣን የመጡት።
ከዛ በኋላ በወቅቱ ጉዳዩን ያውቁ የነበሩት ሚኒስትር አቶ ጁነዲን ሳዶ ከስልጣን ተነሱ። ያነሳናቸው ጥያቄዎችና የተገባልን ቃል በእንጥልጥር ቀረ። ምንም አይነት መፍትሄ ስላልነበረ የተሰደደው ተሰደደ፣ የቀረውም ቀርቶ ጥያቄዎቻቸውን እያጠናከሩ ስራቸውን እስካሁን ቀጠሉ ይላል ዳዊት። ቀደም ሲል በዚሁ መስሪያ ቤት የኤሮዞን የአየር ተቆጣጣሪ ሆነው 8 ዓመት አካባቢ መስራታቸውን የገለጹት ስማቸው እንዳይጠቀስ የጠየቁ ባለሙያ ስራውን ለቅቄ እዚህ ዩናይትድ ስቴትስ ከገባው 10 ወር ይሆነኛል ብለዋል። የካናዳው አቶ ዳዊት ከ10 ዓመት በፊት የተነሱ ጥያቄዎች ናቸው ያሏቸው በኔም ዘመን ነበሩ ይላሉ።
በጣም ብዙ ጥያቄዎች ናቸው የተነሱት፣ ግን በዋናነት ለመከፋፈል ያህል የደሞዝ ጥያቄ አለ፣ የጥቅማ ጥቅም አለ፣ ሬቲንግ እና ላይሰንስ ጥያቄ አለ፣ ከእውቅና ጋር የተያዘ ማለት ነው። መልካም አስተዳደር ጥያቄዎች ነበሩ የተነሱት።
ደሞዝን በተመለከተ አሁን ያለው ክፍያ ዝቅተኛው 4500 ከፍተኛው ደግሞ 30 ዓመት አገልግሎት ላለው ሰው ማለት ነው እስከ 15000 ብር ሊደርስ እንደሚችል የጠቆመው የቀድሞ ሰራተኛ አኤሎ አንድ የአየር ተቆጣጣሪ ከመርከብ ካፒቴን እና ከአውሮፕላን አብራሪ ኩል ሊከፈለው ይገባል ቢልም ቢያንስ ከሌሎች አፍሪካ ሀገራት ጋር የተቀራረበ ክፍያ ይፈጸምልን የሚል ጥያቄ ሲነሳ እንደነበሩ ያስረዳል። ሌሎችን ጥያቄዎች በተመለከተ ደግሞ
ሌላኛው የላይሰንስ ጥያቄ ይነሳል። በሁለተኛነት ላይሰንስ ወይም የሙያ ፍቃድ የሚባለው ምንድነው? አንድ ሰራተኛ ብቁ ሲሆን የበረራ ደህንነቱ የበለጠ ይረጋገጣል። ስለዚህ እያንዳንዱ ሰራተኛ ብቁ ብቃቴ ይረጋገጥ ልመዘንና ተፈትኝ ላይሰንስ ይሰጠኝ የሙያ ፍቃድ ይሰጠኝ ብሎ ይጠይቃል። የሙያ ፍቃድ ሲሰጠው ይህ ሰራተኛ የስራ እድሉም የጨመረ ሆኖ ይገኛል። ነገር ግን አሁን ኢትዮጵያ ውስጥ የነበር ነው አሁንም ያሉ የአየር ትራፊክ ተቆጣጣሪዎች የሙያ ምዘና አይሰጣቸውም። መልካም አስተዳደሩ አሁን ለአየር ትራፊኮች ላይ እንዴት ነው የሚል ምንድነውን ነገር ለመጥቀስ በተለያየ መንገድ የማይፈለግ ሰው ጥያቄ የሚጠይቅ ሰው የሚቃወም የሚጋፋ ሰው ሲሆን በተለያየ መንገድ ያው እንትን ይደረግ።
ይሄው ስሙን መግለጽ ያልፈለገው ባለሙያ ጥያቄዎቹ መፍትያቸው ከአመት አመት ሲንከባለሉ የቆዩ ናቸው ይላል።
እኛም እዛ በነበርንበት ሰዓት ተስፋ እያደረግን ነው ከዛሬ ነገ ከሚኒስትር ሚኒስትር ሲቀየር ጥያቄዎቹ እየተንከባለሉ ይሄኛው ሚኒስትር ያልመለሰውን ያኛው ደግሞ ሲመጣ እንደ አዲስ ጀምሩ አዲሱ ሚኒስትር አያውቁትም እየተባለ ትራንስፖርት ሚኒስትሮች በተቀየሩ ቁጥር እንደ አዲስ ጉዳዮች ሲጀመር ነበረ።
ከዚህ ቀደም አቪዬሽን ውስጥ በደህንነት ሰራተኞች ጭምር ይደረግ የነበረው ቁጥጥር አሁን ጠቅላይ ሚኒስትር አብይ ከመጡ በኋላ ትንሽ በመተንፈሱ ምክንያት ባለሙያዎቹ ችግራችን ይሰማልናል በሚል አደባባይ መውጣታቸውን የካናዳው ዳዊት ይናገራል።
የተነሳበት ዋናው ዓላማ ምንድነው? አሁን ያንስ መሰማት እንችላለን ነው። የፖለቲካ ጥያቄ እንዳልሆነም ይገባል። ሌላውም ሰው እንዲገባው መፈልገው ያን መሰማት እንችላለን። አሁን ብርሃን መውጣት ጀምሯል አገሩ ላይ። መብታችንን ብንጠይቅ የሚያዳምጠን አካል ይኖራል የሚል ነገር ነው እንጂ ሌላ ምንም አይነት ትኩረት እውቅና አልተሰጠውም። ጉዳያችንን ጉዳያችሁ አድጋችሁ ይውልን ያለ ልጆቹ እየቆሰሉ ያነሱ ክፍለ ሀገር ወረውሯቸዋል። ጥያቄ ሊያነሱ ይችላሉ የሚታሰቡትን ልጆች ፕሮሞሽን ጉዳይ ልጆቹ አያገኙም ፕሮሞሽን ተጠንቅቀው ከታሰሩት ልጆች ውስጥ መጥቀስ ይችላል። በጣም ተጠንቅቀው ነው የሚሰሩት ስራውን። ምንም አይነት ስህተት ላለመስራት ስህተት ከሰሩ ችግር ውስጥ እንደሚያስገቧቸው ያውቃሉ። ሌሎች ሰዎች ችግር እየሰሩም ስህተት እየሰሩም ስለተጠጋጉ ብቻ ፕሮሞሽን እያገኙ ይጠመጣሉ ነው። ለሰራተኛ መብት የሚጠይቁት ለአየር ትራፊክ ተቆጣጣሪዎች መብት ይሰጣቸው ብለው የሚጠይቁት ክፍለ ሀገር ይባረራል። ክፍለ ሀገር ይረሳሉ። ጊዜውን ያልጠበቀ ነው ለሚሉት ሰዎች ረጅም ጊዜ ሆኖታል። አየር ትራፊክ ተቆጣጣሪ ሆነው የቆሰሉ በጣም ብዙዎች አሉ ውስጥ የተበደሉ እና ያንንም ሊያዩት ይገባል ባይነ።
የኢትዮጵያ ሲቪል አቪዬሽን ባለስልጣን ዳይሬክተር ኮሎኔል ወሰንየለህ በዚህ ጉዳይ ላይ በተደጋጋሚ መግለጫ ሰጥተዋል። ዘጠኙ ባለሙያዎች ከታሰሩ በኋላ ተጠይቀው የታሰሩት አድማ በማድረጋቸው ምክንያት አይደለም ብለው ነበር።
ሁሉም ጥያቄ ደሞዝ መጨመር ነው። ነገር ግን ጥቂቶቹ ከሚገባው በላይ ነገሮችን በማካረር ከደሞዝ ጥያቄ ያለፈ አይነት የሀገሪቷን የአየር ክልል አደጋ ላይ ነው የሚያሰኝ ዓለም እንደዛ እንዲል ተሳፋሪው እንደዛ እንዲል ጥረት ስላደረጉ ነው እኛ ትክክል አይደለም የምንለው።
የቀድሞ ባለሙያዎች በዚህ ሐሳብ አይስማሙም። ከስርና ከዛ በላይ በተደጋጋሚ ጥያቄ የሚያነሱ ባለሙያዎችን ጥያቄ ሳይመልሱ ቀርተው ጥያቄው ገፍቶ ሲመጣ እንደዚህ አይነት እርምጃና ውሳኔ መስጠት ነው ሀገር የሚያጠፋ ይላሉ። ዳዊት የሚለው አለው።
ከሀገር ግንባታ ጋር ከቢዝነስ ጋር ምንም ያገናኘው ነገር የለም። ልጆቹ ጥቅማችንን ጠብቁልን ለሊት ሰርተን አድረን ቀን ከሰራው ሰው ጋር እኩል ደሞዝ በዓል ገብተን እየሰራን ሰው ሌላው ሰው በዓል ቤቱ ቁጭ ብሎ ከልጆቹ ጋር እያሳለፈ በኩል ትሪት አታድርጉን ነው ያሉት ልጆቹ። ምኑ ነው አሁን ይሄ ከሀገር ግንባታ ጋር የሚገናኘው? ከሀገር ግንባታ ጋር ከሀገር ኢሜጅ ጋር ምንም አይደል። እንገንባ ውስጥ ያገሩ ያሉንን ሰዎች እየጣለን የጠፋ ነው ጠፋል። እስካሁን ድረስ ልጆች ይወጣሉ ከዛ ሀገር ላይ አየር ትራፊክ ተቆጣጣሪ ላይ የነበሩ ልጆች አመት አልሞላቸውም ወጥተው የቀሩ ልጆች። ይሄ አያሳዝንም? የሀገርን ኢሜጅ የሚያጠፋው ይሄ ነው። የጣሉ የሚጠፉት ልጆች እየተበደሉ የትኛው ነው የሀገር ኢሜጅ የሚያበላሸው?
ባለሙያዎቹ የኢትዮጵያ የአየር ትራፊክ ተቆጣጣሪ ባለሙያዎች ብቃት ከሁሉም ሀገር የተመሰከረለት ነው፣ ክፍያው ደግሞ ከጎረቤት ሀገር ኬንያ እንኳን በአምስት እጥፍ ያነሰ ነው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አድማጮች የምትከታተሉት በ19 እና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐዬ ነን። አሁን ወደ ሁለተኛው ክፍል ቀዳሚ ቅንብር እናልፋለን። በዓለም ላይ በቂ መጠለያ የሚኖረው ሰው ምን ያህል ይመስሎታል? የተባበሩት መንግስታት ድርጅት የከተማ ነዋሪዎች የተሻለ የመኖሪያ ሁኔታ የሚሰራው ክፍል እንደሚለው 1.6 ቢሊዮን ይሆናሉ። የዩናይትድ ስቴትስ ውስጥ ባለፈው ዓመት በአንድ ሌሊት ወደ 554,000 የሚጠጉ ሰዎች ማደሪያ አጥተዋል። ታዲያ አሜሪካ እንደ ሀገር ይህን የቤት የለሽነት ችግር ለማስወገድ ጥረት እያደረገች ባለችበት በአሁኑ ወቅት ሰሜን ቨርጂኒያ ውስጥ የሚንቀሳቀስ ግብረ ሰናይ ድርጅት የበኩሉን እያደረገ ነው። ይህ ድርጅት ጎዳና ተዳዳሪዎች የመጠለያ ምግብና ሌላም እርዳታ ያደርጋል። በዚህም በዚያው በአካባቢ የጎዳና ተዳዳሪዎች ቁጥር ለመቀነስ አስተዋጽኦ አድርጓል። የአሜሪካ ድምጽ ዘጋቢ ጁሊያ ታቦ በዚህ እርዳታ ህይወታቸው የተቀየረላቸው ለዚህ ማስተዋጽኦ ያደረጉ ሰዎችን ተመክሮ የዳሰሰ ዘገባ አጠናቅራለች። ቆንጅታዬ ለአሜሪካና ህዝቧ ታቀርባለች።
Well, as you can see, this was my tent.
Richard ጥቅጥቅ ባለው ጫካ ውስጥ በግራቸው ራመድ ራመድ ይያሉ ካሁን ቀደም የነበራቸው ህይወት ትዝታው ድቅን ይልባቸዋል።
So I wound up getting evicted. One thing led to another and here I am. Here I was.
Richard ከስራ ከወጡ በኋላ እዚህ ጫካ ውስጥ 2 አመት ሙሉ ኖረዋል። Richard የኋላ ኋላ ቀናቸው እናም ቤት አገኙ ስራም ገቡ። በአካባቢው ችግረኞችና መጠለያ የሌላቸውን ሰዎች ከመረዳ ስትሪት ላይት የሚባል ግብረሰናይ ድርጅት እርዳታ በማግኘታቸው ነው። ሰውን ለጎዳና ተዳዳሪነት የሚያበቁ በርካታ ምክንያቶች ይኖራሉ። ነገር ግን የመጀመሪያውና ዋናው በፈላጊው አቅም ተመጣጣኝ የሆኑ ቤቶች እጥረት መኖሩ ነው። ሮዝ ፓወርስ ስትሪት ላይት አውትሪች ሚኒስትሪስ የሚባለው ግብረሰናይ ድርጅት ተጠሪ ናቸው።
Many of the people we work with who are literally homeless actually work, but they do not have the skills, the job skills or the educational level.
ብዙዎቹኛ የምንረዳቸው መኖሪያ የሌላቸው ሰዎች እንደሆነቱ ከሆነ ስራ አላቸው። ነገር ግን በቂ ክፍያ የሚያገኙበት ስራ ለማግኘት የሚረዳ የትምህርት ደረጃም ሆነ የስራ ክህሎት ስለሌላቸው ነው እንጂ
I don't make enough to afford rent. In this area
እዚህ አካባቢ ቤት ለመከራየት የሚያበቃ ገቢ የለኝም። የፍራንኪ ሁኔታ ይህንን ይመስላል። አሁንም ከሁለት ውሾቻቸው ጋር ጫካ ውስጥ ነው የሚኖሩት።
They're normally asleep at this time because I'm at work.
እኔ ስራ ስለመሆን በቃ በዚህ ሰዓት ትኝት ነው የሚሉት። ታዲያ ስትሪት ላይትም በቂ ገቢ ለማያገኙ ሰዎች መኖሪያ በማፈላለግ ረገድ ይረዳል። ለዚህም እንዲሆነው 6 ፎቅ መኖሪያ ቤቶችን ተከራይቷል። 3 ደግሞ የራሱ የሆኑ ቤቶች አሉት። ሌሪም ለ4 አመታት ጫካ ውስጥ ነው የኖሩት። አሁን ይቺን ሞቅ ያለች ቤት ከሌሎች 3 ወንዶች ጋራ ደባል ሆነው ይኖሩባታል።
I was hit by a truck. Street light took me in. They looked out for me and they've I feel totally blessed.
ትልቅ መኪና ገጭቶኝ ነበር እነሱ ረዱኝ እግዚአብሔር መርቆኛል።
ስትሪት ላይት ቤት ለሌላቸው ሰዎች መኖሪያ ለማፈላለግና ሌሎችም ድጋፎችን እንዲያገኙ ከወረዳው አስተዳደርና ከሌሎችም አጋር ድርጅቶች ጋር አብሮ ይሰራል። እናም በመንግስትና በግሉ ዘርፍ ትብብር የሚሰራው ስራ ውጤታማነቱ እየጠነከረ መምጣቱ እየተስተዋለ ነው። ቶኒ ተርኔጅ የቨርጂኒያ ፕሪንስ ዊሊያምስ ወረዳ የማህበራዊ አገልግሎቶች ተጠሪው ያብራራሉ።
If we can start putting programs together such as affordable housing projects, permanent supportive housing projects, I think we can significantly make some inroads in reducing the number of persons we see homeless on an annual basis.
ለአቅም ተመጣጣኝ ቤቶች ማመቻቸትን የመሳሰሉ መርሃ ግብሮች አንድ ላይ ሆነን ከሰራንባቸው በየአመቱ ለጎዳና የሚጋለጠውን ሰው ቁጥር መቀነስ እንችላለን ብያስባለሁ።
ስትሪት ላይትም በችሮታ ያገኘው ቦታ በዚህ ረገድ እንዲረዳ ለማድረግ እቅድ ይዟል። ሮዝ ፓወርስ የስትሪት ላይት የማህበረሰብ ተደራሽነት ተልእኮ ተጠሪዋ ያብራሩታል።
Our goal is to build a multi-unit facility offering permanent supportive housing in an upscale apartment-style complex and
አላማችን ቋሚ የሆኑ የድጋፍ አገልግሎቶችን ያካተቱ ዘመናዊ የመኖሪያ ፎቅ ቤቶች ለመገንባት ነው። በዛም አካኝነት ኗሪዎችን ለጎዳና ተዳዳሪነት በዳረጓቸው ችግሮች ዙሪያ የሚያስፈልጋቸውን ድጋፎች እንዲያገኙ እናደርጋለን። ያሉባቸውን አእምሮአዊና አካላዊ ጤና የመሳሰሉትን ችግሮች ይመለከቱላቸዋል፣ ይረዷቸዋል ማለት ነው። ከዚያው ግን የስትሪት ላይት በጎ ፈቃደኛ ሰራዊት ለችግረኞቹ በሳምንት አንድ ቀን የተለያዩ በረጅም ጠረጴዛ የተዘረጉ ግሩም ምግቦችን ደርድረው ማብላትን ጨምሮ ሙሉ አገልግሎቶችን መስጠታቸውን ቀጥለዋል። እንደገና ሮዝ ፓወርስ
The homeless need more than just a roof over their head. They need love. They need a chance to have dignity. They need to know that they have value. They need to know that people care about them.
የሚያስፈልገው መጠለያ ብቻ አይደለም። ፍቅር ይፈልጋሉ። ክብራቸው የሚመለስበትን እድል ማግኘት ይሻሉ። በማህበረሰብ ውስጥ ቦታ እንዳላቸው ሰዎች እንደሚያስቡላቸው ማወቅ ያስፈልጋቸዋል። ጎዳና ተዳዳሪ የነበሩት ሪቻርድም ስትሪት ላይት ያደረገላቸውን ድጋፍ በደንብ ይገነዘባሉ።
I went from living in a tent in the woods to living in my own place having a purpose, I have a job, you know, I don't have to worry about my necessities in life. You know, basically helped me get back on my feet and give me a, like, you know...
ጫካ ውስጥ በድንኳን ከመኖር ህይወት ወጥቼ ይኸው አሁን ቤት አገኘቻለሁ። አላማ አለኝ፣ ስራም እሰራለሁ። ለኑሮዬ የሚያስፈልጉኝን መሰረታዊ ነገሮች ከየት ነው የማመጣው ብዬ አልጨነቅም። ይኸው ተመልሼ በእግሮቼ እንድቆም በራሴ እንድተማመን ነርሱ ረድተውኛል።
ሪቻርድ ታዲያ እሳቸው ያለፉበትን እና አሁን ያሉበትን መናገራቸው ለሌሎች ተስፋ ይሰጣል። ምናልባትም አንድ ቀን ጎዳና ተዳዳሪነት ሙሉ በሙሉ ይወገዳል ብለው ያምናሉ። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ደግሞ ዲሞክራሲ በተግባር። በዩናይትድ ስቴትስ በየአራት አመቱ አንዴ ፕሬዝዳንታዊ መሃል ላይ ከፕሬዝዳንታዊ ምርጫ ሁለት አመታት ቀድሞ ደግሞ የምክር ቤት አባላት ምርጫዎች ይካሄዳሉ። ይህ መሃል ላይ የሚደረገው ምርጫ የትኛው ፓርቲ ኮንግረስን እንደሚቆጣጠር ይወሰናል። አሜሪካውያን ከሁለት ወራት በኋላ አዲሱን የህግ መወሰኛና የተወካዮች ምክር ቤት አባላት ለመምረጥ ሲወጡ በተመሳሳይ በአጨቃጫቂው ፕሬዝዳንት ዶናልድ ትራምፕ አስተዳደር ላይም ያላቸው አስተያየት የሚለካበት ይሆናል ተብሎ ይታመናል። የምርጫዎቹ ውጤቶች ሚስተር ትራምፕ በያዙት አጀንዳና በቀሪዎቹ ሁለት አመታት አስተዳደራቸው ላይ ከፍተኛ ተጽዕኖ ያሳድራል። ጅምሩን ያጠናቀረው ዘገባ አለ። ሰለሞን ክፍሌ ለምሽቱ ዲሞክራሲ በተግባር ዝግጅት ይዞታል።
Please welcome the President of the United States, Donald J. Trump.
በመጪው ህዳር በፕሬዝደንትነት የመቀጠላቸው እድል ጥያቄ ውስጥ ይገባል ተብሎ የሚጠበቀው ዶናልድ ትራምፕ በምረጡኝ ዘመቻዎች ላይ ሁሉ ዋና ተናጋሪ ሆነዋል።
We need Republicans in Congress. Today's Democrat Party is
በምክር ቤቱ ውስጥ ሪፐብሊካን ያስፈልጉናል። አሁን ያለው የዲሞክራቲክ ፓርቲ የግራ ክንፉን በሚጠሉ ኃይሎች ታግቷል። በሚቆጡ ሰልፈኞች፣ ባክራሪዎችና የሐሰት ዜና በሚያሰራጩ መገናኛ ብዙሃን የተያዘ ነው።
ፕሬዝዳንት ትራምፕ በህዳሩ ምርጫ ድምጽ ይሰጣሉ ብለው ከሚተማመኑባቸው ወገኖች አንዱ የከሰል ማዕድን ሰራተኛው ኬቪን አቦት ይገኝበታል።
I believe the way Trump believes. I believe he'll if they
እኔ ማምነው ትራምፕ ያዙትን መንገድ ነው። ሰዎች በመንገዳቸው ላይ እንቅፋት መሆናቸውን ቢያቆሙ አስተናቂ ነገሮችን ሊሰሩ ይችላሉ ብያምናለሁ። አሁንም ቢሆን ብዙ ነገሮችን አከናውነዋል።
የተቃውሞ ሰልፈኞች በሌላ በኩል ተቃራኒውን ያሰማሉ።
This man has got to go.
እኚህ ሰው ከስልጣን መነሳት አለባቸው ነበር ያሉት ፕሬዝዳንት ዶናልድ ትራምፕ። ሪፐብሊካን የምክር ቤት እጩ ተወዳዳሪዎችን ለማስመረጥ ብዙ ደፋ ቀና ይበሉ እንጂ ታዲያ ዲሞክራቶችን በበኩላቸው ኮንግረሱን ለመቆጣጠር የሞት ሽረት ትግል ያካሄዱ ነው። በህዳር የህግ መወሰኛው ምክር ቤት እንደገና ተቆጣጥረው የትራምፕን አጀንዳ ማስቆም ይፈልጋሉ። በተለይም በግብር ክፍያ ላይ ጭማሪ ማድረግንና በሜክሲኮና ዩናይትድ ስቴትስ ድንበር መሃል የግንባር ጥር ማቆምን ይቃወማሉ። እነኚህን ተቃውሞዎች ተጃግነው ከሚያራምዱ መካከል ሴናተር በርኒ ሳንደርስ አንዱ ናቸው።
People are standing up, they are fighting back, and they are going together.
ህዝቡ ባንድ ላይ ተነስተ የተቃውሞ ድምጹን በማሰማት ትግሉን ያካሄደ ነው። ይህችን ሀገር በፖለቲካዊም ሆነ በመጣኔ ሀብት ለመቀየር ባንድነት ተነስተዋል።
የብሩኪንግስ ተቋም ኃላፊው ቢል ጋልስተን በበኩላቸው ዲሞክራቶች አሁን ታሪክ አብሯቸው ነው። በኮንግረሱ አንደኛውን ወይ የህግ መወሰኛውን አሊያም የተወካዮችን ምክር ቤት ከተቆጣጠሩ ትራምፕ ላይ ብዙ ችግሮችን ሊፈጥሩ ይችላሉ። ጋልስተን
Number 1 no more republican only legislation and number 2 house democrats
አንደኛ የሪፐብሊካን ብቻ የሆነ ህግ ይቆማል። ሁለተኛ ደግሞ ዲሞክራቶች የመወሰኛውን ምክር ቤት ተቆጣጠሩ ማለት በኮንግረሱ በተሰጣቸው ኃላፊነት የሚወጡ ህግጋትን ከበላይ ሆነው ይቆጣጠራሉ ማለት ነው።
ዲሞክራቲክ ፓርቲው ከወዲሁ እንደሚታየው በዚህ መሃል ላይ እየተካሄደ ባለው ምክር ቤታዊ ምርጫ ድል እየተቀዳጀ ነው። ለምሳሌ ትላንት ማታ በቦስተን ማዘጋጃ ቤት የመጀመሪያው አፍሪካዊት አሜሪካዊት ተወዳዳሪ የተመረጡት አያና ፕሪስሊ እንደገና ታሪክ በመስራት ሪፑብሊካዊን ማይክል ካፖኖን አሸንፈው ለዩናይትድ ስቴትስ ምክር ቤት አባልነት ተመርጠዋል። የ44 ዓመት ዕድሜ ያላቸው አያና ፕሪስሊ ከማሳቹሴትስ የመጀመሪያው አፍሪካዊ አሜሪካዊት ይሆናሉ በዩናይትድ ስቴትስ ምክር ቤት ለማገልገል ሲመረጡ። ከዚህ ቀደም አሁን ፕሪስሊ ከወጡበት ወረዳ ወደ ዩናይትድ ስቴትስ ሴኔት ተመርጠው የመጡት የቀድሞው ፕሬዚደንት ጆን ኤፍ ኬነዲ እና ታዋቂው አፈ ጉባኤ ቶማስ ኦኒል ጁኒየር ይገኙበታል። የአያና ፕሪስሊ መመረጥ በቦስተን ፖለቲካ ትልቁ ድል ሆኖ ታይቷል። የተከበራችሁ አድማጮች፣ ይህ ፕሮግራም የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ቀጣዩ ቅንብር እየተዘጋጀ ነው፣ ፕሮዲውሰራችን እንደሚነግረን። እስከዚያ ሙዚቃን ጋብዛችሁ መስፍን በቀለና ታደለ ሮባ በጋራ ያቀረቡትን ዜማ እነሆ። መስፍን በቀለና ታደለ ሮባን ለሙዚቃው እናመሰግናለን። የመጨረሻው ቅንብር ላይ ደርሰናል። ፍሬገነት ኪዳን ለሕፃናት ትምህርት ቤት እንደ አውሮፓውያን ዘመን አቆጣጠር በ2004 ዓ.ም ከመዋለ ሕፃናት አንስቶ እስከ አራተኛ ክፍል ድረስ ለሆኑ ኢትዮጵያውያን ልጆች የትምህርት ዕድልና የትምህርት ቤት ቁሳቁስ የሚያበረክት ለትርፍ ያልተቋቋመ የበጎ አድራጎት ድርጅት ነው። የሚገኘውም በአዲስ አበባ ቂርቆስ ክፍለ ከተማ ነው። ትምህርት ቤቱ ለልጆቻቸው መታሰቢያ መሆኑን የገለጹልንን አቶ ታፈሰው ብሸትን በሎስ አንጀለስ የሚገኘው ዘጋቢያችን ዳንኤል አራጋው አነጋግሯቸዋል።
አቶ ታፈሰው ብሸት ይባላሉ። ነዋሪነታቸው በዚህ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ሲሆን የፍሬገነት ኪዳን ለሕፃናት ትምህርት ቤት መስራችና የሥራ ኃላፊ ናቸው። በ30 ሕፃናት ብቻ የተጀመረው ፍሬገነት ኪዳን የሕፃናት ትምህርት ቤት በአሁኑ ወቅት 387 ተማሪዎች ሕፃናትን ተቀብሎ ሕፃናቱን በእውቀት የማቀለሙን ተልእኮ እየተወጣ መሆኑን ይናገራሉ። ፍሬገነት ኪዳን የሕፃናት ትምህርት ቤት እንዴትና ለምን ተቋቋመ ተብሎ ለቀረበላቸው ጥያቄ አቶ ታፈሰ ውብሸት በማብራራት ይጀምራሉ።
ስረገነት ፋውንዴሽን የተመሰረተው እና ስራውን የጀመረው እንደ አውሮፓ አቆጣጠር በ2004 ዓመተ ምህረት ነው። መጀመሪያ መነሻው በ2003 ዓመተ ምህረት ስረገነት የምትባለው ልጃችን በድንገት በመኪና አደጋ በመሞቷና እሷ ትምህርቷን በምትጨርስበት ጊዜ በሰፈር ያደገችበት አካባቢ ለትምህርት የደረሱ ህጻናት ትምህርት ቤት መግባት የማይችሉ በተለይ አጸደ ህጻናት የመንግስት ትምህርት ቤት እስኪቀበሏቸው ድረስ ሰፈር ውስጥ ስለሚውሉ ትምህርቷን እንደጨረሰች እነሱን የምታስተምርበትን አንድ መንገድ ጀምራለሁ የሚል ምኞት ነበራት እና በድንገት ህይወቷ በሚያልፍበት ጊዜ ቤተሰቦቿ ተሰባስበን ይህንን ድርጅት አቋቁመን እሷንም ለማክበር ለማስታወስ እኛም ለጊዜው ከሀዘኑ ከወደ የሚጠፋ ባይሆንም በሌላ ተግባር ኃይላችንን ብናውል ይሻላል ብለን በሞተች በአመቱ ይህንን ድርጅት አቋቁመን ካሊፎርኒያ 501c3 የሚባል አለ የእሱን ስታተስ አግኝተን ከዛ በኋላ ደግሞ በአገር ቤት ውስጥም እንዲሁ ተመዝግበን ፍሬግነት ኪዳለ ህጻናትን በቤት ተከራይተን መኖሪያ ቤት የነበረውን ወደ ትምህርት ቤት በመለወጥ እዛ የመጀመሪያዎቹን 30 ተማሪዎች በመቀበል ከአጸደ ህጻናት ጀምረን ማስተማር ቀጠልን። እንግዲህ ከዛ በኋላ ልጅ ሲወለድ እንደሚኖረው አይነት የራሱን እድገት የጀመረ የሚያስፈልጓቸው ነገሮች ሲጎሉ በተለይ ስንጀምረው በግላችን እኔና ባለቤቴ ባለችን ጥሪት ነው። በኋላ በግል ገንዘብ ዘላቂ የሆነ ድርጅት ማቋቋምና እርዳታ ማድረግ ስለማይቻል ከምናቃቸው ጓደኞቻችን ጀመርን እርዳታ ማሰባሰብ። ከዛ በኋላ ደግሞ እንግዲህ በዚህ በድረገጽም ዘመናዊ ባመጣው እንትን ሌሎችንም ኮሚኒቲዎች ካበሾች ብቻ ሳይሆን ኢትዮጵያኖች ናቸው መጀመሪያ መናቃቸው እነሱን ነው ቀርበን እንዲረዱን የጠየቅን። አሁንም በብዛት የሚረዱ እነሱ ናቸው። ሆኖም ከዛ በላይ ሌሎች በመኖርበት አካባቢ በስራ ቦታ ጓደኞቻችን የሚያቋቸው እነሱን ያደረግን በተለያየ መንገድ ገንዘብ ያሰባሰብን ላንድ ልጅ ያንድ አመት ወጪ እንዲችሉን በመጠየቅ የተለያየ ዘዴዎች በማድረግ አሁን 14ኛ አመታችን ይዘናል። ለዚሁ ነው የቀጠልነው።
በጣም ጥሩ። እንደ ፍሬገነት ኪዳን ለህፃናት ትምህርት ቤት ወደ ኢትዮጵያ ሄደው ሲጎበኙ ሲያዩትና አንዳንድ ተማሪዎች ሲማሩ ተማሪዎቹ ስሜት እንዴት ነው? የወላጆቹ አስተያየት ምን አይነት አስተያየት ነው የሚቀርብሉት?
እንግዲህ ከዚህ ብዙ ጊዜ ተማሪዎች ይሄዳሉ አገልግሎት ለመስጠት፣ የኮሌጅ ተማሪዎች፣ የሃይ ስኩል ተማሪዎች፣ አብሯቸው ደግሞ ወላጆቻቸውም ይሄዳሉ ትምህርት ቤቱን ይጎበኛሉ። የበለጠ ከተማሪዎቹ ጋር ደግሞ ግንኙነት ይፈጥራሉ አብሯቸው ይጫወታሉ እና በጣም ደስተኞች ሆነው ነው ፊድባክ ይነግሩናል እዚህ ሲመጡ። እኛም ወደዛ ለስራ በመሄድበት ጊዜ ከዚህ የመጡትን ከአውሮፓ የመጡትን እናገኛቸዋለን። በጣም ተደስተው የተለየም ነገር ለማድረግ በተለይ ወሬውን ከሰሙና በአይናቸው ካዩት በኋላ የሚሰጡት እርዳታ እና ድጋፍ ይጨምራል እና በጣም ጥሩ ነው። አንዳንድ ጊዜ ወላጆቹንም ያገኛሉ። ወላጆቹ በጠዋት 2 ሰዓት በኢትዮጵያ አቆጣጠር ተማሪዎቹን ሲያደርሱ ወይንም ልጆቻቸውን ወደ ቤት ሲወስዱ በአጋጣሚ እንግዲህ የሚጎበኙ ሰዎች ያገኟቸዋል፣ ወላጆቻቸውን ያነጋግራሉ። ወላጆቻቸው በጣም ደስተኞች ናቸው። ይሄ ትምህርት ቤት ባይኖርልን ኖሮ እኛ በዚህ በቀን ስራው የዝቅተኛ ኑሮ ለመኖር ወዲያ ወዲህ ስንል ልጆቻችን ከኛው ጋር በየመንገዱ ይንከራተቱ ነበር። እዚህ ግን እኛ በምንሰጠው አገልግሎት በትምህርት ብቻ ሳይሆን በቁርስም ምሳም እየበሉ ጥበቃም ኖሯቸው ያለ ሀሳብ ስራችን ውለን እንገባለን ይላሉ። ብዙዎቹ ጥሩ ምስክርነት ይሰጡናል።
በጣም ጥሩ። እንደ ስለ ማዕከሉ እንደ ስዕላዊ መግለጫ ይስጡን እስኪ፣ ምን ምን አላችሁ? ተማሪዎችስ ከትምህርት ቤት ከቤት ወደ ትምህርት ቤት ሲሄዱ ያላቸው መንፈስና የማዕከሉ ምን ይመስላል? ማዕከሉ ስዕላዊ መግለጫ ይስጡኝ።
እንግዲህ ምንድነው ቅድም እንዳልኩት በጣም የችግረኛ ልጆች ነው እዛ የምናሰባስበው እና የምንረዳው። በመጀመሪያ በትምህርት ቤቱ አካባቢ ያሉ ወረዳዎች በጣም ዝቅተኛ ገቢ ያላቸው ወይንም ምንም ገቢ የሌላቸው ግማሾቹ ወላጆቻቸው የሞቱ ወይንም የግል ስራ ወዲያ ወዲህ የሚሉ በልብስ አጠባ በመንገድ ጽዳት ላይ የሚተዳደሩ ብቸኛ የሆኑ እናቶች ወይም አባቶች ወይም አክስታቸው ወይ አያታቸው ጋር የሚኖሩ ልጆች ናቸው እኛ የምንሰበስበው። ያንን
የት አካባቢ ነው ያለው?
አዲስ አበባ ቢልቆስ ክፍለ ከተማ ወረዳ 12 ነው ትምህርት ቤቱ የሚገኝበት ፍሬ ገነት ኪዳለ ህፃናት። እዛ ባሉ 3 እና 4 ወረዳዎች እንቀበላለን የተማሪ በየአመቱ እነሱ ይልኩልናል። የመምህራንና የቦርድ አባላት ያሉበት የሰራተኞች ኮሚቴ ደግሞ በመጣልን ሊስት መሰረት በእያንዳንዱ ቤት ዞረን እና እንመለከታለን ኑሯቸውን፣ ስንት ተማሪ እንዳለ፣ ስንቱ ነው የማይማረው፣ በትምህርት እድሜ የደረሰ፣ የገቢ ምንጫቸው ምንድን ነው ብለን በጣም የችግረኛ ልጆች የሆኑትን መርጠን በየጊዜው 30 ተማሪ እንቀበላለን። ያው ያለን ክፍል እና ቀደም እንዳልኩት በኪራይ ቤት ስለሆነ የምናስተምረው ከዛ በላይ ነው ወሰዳ አንችልም። ፕሪስኩል ይጀምራሉ፣ ከዛ በኋላ ኪንደርጋርተን ይገባሉ፣ ከዛ ከግሬድ 1 እስከ 4 ድረስ ይማራሉ። ከዚሁ ከትምህርት ጋር እንዳልከው በአገልግሎት በተጓዳኝነት የሚሰሩት የኮሚኒቲ አገልግሎትም ስለምንሰጥ ላይብረሪ ለአካባቢው ሰዎች አደራጅተናል። ኮምፒውተር ውስጥ እዛ ውስጥ አለ፣ ኢንተርኔት በነጻ በዋይፋይ አለ። በአካባቢው ወጣቶች አልባሌ ቦታ እንዳይውሉ ያንን አገልግሎት እንሰጣለን። ኢቭን ትምህርት ቤቱም ከተዘጋ በኋላ ወጣቶች የዋይፋይ አገልግሎት ለማግኘት እዛ አካባቢ ይውላሉ። በጡረታ ለወጡትም ማንበብ ለሚፈልጉ ጊዜያቸውን እዛ ለሚያውሉ ሰዎች ቶችም ያስመጣን ሌሎችም የተለያዩ መጽሐፍቶች እየገዛን በየጊዜው ኮሚቴው እንዲገለገልበት እናደርጋለን።
አድማጮች፣ ይህን ሰፋ ያለ ቃለ ምልልስ ሙሉውን በድረገጻችን ላይ ታገኛላችሁ። ተከታተሉ። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የኮሪያ ህዝባዊ ዲሞክራቲክ ሪፐብሊክ ወይም ሰሜን ኮሪያ የኒውክሌር ጦር መሳሪያ ፕሮግራሟን እንድታፈርስ ለማገዝ በሚደረገው ጥረት የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ባለፈው ዓመት ውሳኔ 2375ን ማሳለፉ ይታወቃል። ዩናይትድ ስቴትስ ይህን ውሳኔ ተግባራዊ ለማድረግ በቁርጠኝነት ተነስታለች። የጸጥታው ጥበቃ ምክር ቤት አባላትና መላው የተባበሩት መንግስታት ድርጅት አባል አገሮች ሰሜን ኮሪያ ላይ ማዕቀቡ እንዲጸና ስምምነት ላይ ደርሰዋል። ይህን ቃላቸውን ያከብራሉ ብለንም እንጠብቃለን ብለዋል የውጭ ጉዳይ ሚኒስትር ማይክ ፖምፒዮ እንደ አውሮፓ አቆጣጠር ባለፈው ሐምሌ 20 ቀን ባደረጉት ንግግር። ማዕቀቦች ተግባራዊ ሳይሆኑ ሲቀሩ የኒውክሌር ጦር መሳሪያን የማውደም ሐሳብ በራሱ ይጠፋል። በአሁኑ ወቅት ሰሜን ኮሪያ የተባበሩት መንግስታት ድርጅት ከፈቀደላት ኮታ በላይ የነዳጅ ውጤቶችን ወደ አገሯ በገፍ እያስገባች ነው። እነዚህ ከአንድ መርከብ ወደ አንድ መርከብ የሚደረጉ ዝውውሮች ናቸው በይበልጥ እየተሰራባቸው ያሉት ነው ያሉት። እንደ አውሮፓ አቆጣጠር ባለፈው ነሐሴ 21 ቀን ዩናይትድ ስቴትስ የገንዘብ ሚኒስትሯ በሁለት የሩሲያ የመርከብ ኩባንያዎች ላይ ማዕቀብ ጥሏል። እነዚህ ኩባንያዎች የተጣራ ነዳጅ ወደ ሰሜን ኮሪያና አብረው ወደሚሰሩ 6 ጀልባዎች ያመላልሱ የነበሩ ናቸው። ማዕቀቦቹ ባለፈው መስከረም 21 2017 እንደ አውሮፓ አቆጣጠር ከተላለፈው ውሳኔ 13810 መሰረት ተፈጻሚ የሚሆኑ ናቸው። ሁለቱ ኩባንያዎች ፕሪሞሪ ማሪታይም ኃላፊነቱ የተወሰነ ማህበር፣ ሌላው ጉድዞን ሺፒንግ ኃላፊነቱ የተወሰነ የግል ማህበር ሲሆኑ ማዕቀብ ከተጣለባቸው 6 የሩሲያን ሰንደቅ ዓላማ የሚያውለበልቡ ኩባንያዎች መካከል ገዢው ኩባንያ የሰሜን ኮሪያው ታኤሶን ባንክ ነው። ይህ ባንክ ደግሞ ቀደም ሲል በዩናይትድ ስቴትስና በተባበሩት መንግስታት ድርጅት ማዕቀብ ተደርጎበት የነበረ ነው። የሰሜን ኮሪያን ሰንደቅ ዓላማ የሚያውለበልቡና ከመርከብ ወደ መርከብ ዝውውር የሚያደርጉ የሩሲያ ወይንም የሌላ አገር ጀልባዎች በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሕግ መሰረት የተከለከሉ በዩናይትድ ስቴትስ ማዕቀብም የተጣለባቸው ናቸው። ይህን በጽሑፍ ያስቀመጡት ደግሞ የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ሙኒቺ ናቸው። እነዚህን ውሳኔዎች ያለማክበር ሰሜን ኮሪያ የኒውክሌር ጦር መሳሪያውን በተሟላና በተረጋገጠ ሁኔታ ማውደሟ እስኪታወቅ ድረስ እንደጸኑ የሚቆዩ መሆናቸውን መረዳት ያስፈልጋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አሁን የዜና ማጠቃለያ እናነባለን። የሶሪያ መንግስት በአማጽያን ቁጥጥር ስር ባለው ኢድሊብ ክልል ጥቃት የሚከፈትበት ወቅት ኬሚካል መሳሪያ ይጠቀም እንደሆነ ዩናይትድ ስቴትስ እየተከታተለች ነው ሲሉ የዩናይትድ ስቴትስ መከላከያ ሚኒስትር ጂም ማቲስ ገልጸዋል። ተቃዋሚ ቡድኖች ኬሚካል መሳሪያ ሊጠቀሙ የሚችሉበት ሁኔታ የለም ብለዋል። የሀገሪቱ ፕሬዚደንት ባሻር አልአሳድ ግን ከዚህ ቀደም ኬሚካል መሳሪያ መጠቀማቸውን ስለምናውቅ በቅርብ እየተከታተል ነው ብለዋል። የሶሪያ መንግስት የመጨረሻው በአማጽያን ቁጥጥር ስር ያለውን ኢድሊብ ለማስመለስ ጥቃት ቢከፍት ትልቅ ሰብአዊ ቀውስ ያስከትላል በማለት የዩናይትድ ስቴትስ ባለስልጣኖች አስጠንቅቀዋል። ኢድሊብ ውስጥ በ3 ሚሊዮን የሚገመት ህዝብ ይኖርበታል።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ ሰለሞን ክፍሌና
አዳኝ ፍሳሐየንን ከአቀናባሪያችን ንጉሱ ታምሬ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
አሁን በትግርኛ ቋንቋ የሚተላለፈው ፕሮግራም ይቀጥላል። በእኛ በኩል ሰላም ይገናደሩ።